ልጃቸውን የገደሉ ሰዎችን መንግስት ህግ ፊት እንዲያቀርብ የድምጻዊ ሐጫሉ አባት አቶ ሁንዴሳ ቦንሳ ጠይቀዋል። በሌላ በኩል የሐጫሉ አስከሬን ወደ አምቦ እየተሸኘ ሳለ በተፈጠረው ግጭት 7 ሰዎች መገደላቸውና ከ30 በላይ መቁሰላቸው ተገልጿል። የሐጫሉ አባትና ወንድሞቹ የልጃቸውን አስከሬን በተወለደባት አምቦ ከተማ ማሳረፍ ፍላጎታቸው መሆኑን ተናግረዋል። በሌላ በኩል ብሔር ከብሔርና ሃይማኖት ከሃይማኖት ጋር በማጋጨት ሀገር ወደ ብጥብጥ እንድትገባ ግድያውን ከመምራትና ከግድያው በኋላም አስከሬኑን በማንገላታት ሀገር ለመረበሽ ያሴሩ የተቀናጁ ሰዎች እጅ አለበት ብሎ መንግስት እንደሚያምን የኦሮሚያ የመንግስት ኮሚኒኬሽንስ ጉዳዮች ዳይሬክተር አቶ ጌታቸው ባልቻ ለቪኦኤ ገልጸዋል። እስካሁን ባላቸው መረጃም 50 ሰላማዊ ሰዎች መገደላቸውን ንብረት መውደሙንና የአካል ጉዳት መድረሱንም ተናግረዋል። አምቦ በሚገኘው የሐጫሉ ወላጆች መኖሪያ ቤት ተገኝቶ ቤተሰቦቹን ያነጋገረውና ኮር መልካ ሲሆን የኢንተርኔት አገልግሎት ባለመኖሩ ጽዮን ግርማ በስልክ መስመር ይዛዋለች። በተጨማሪም ካቶ ጌታቸው ባልቻና የፌደራል ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር አቶ ጀላን አብዲ ጋር ያደረገችውን ቃለ ምልልስ አካታ ከናኮር መልካ ጋር ያዘጋጁትን ዘገባ እንደሚከተለው ያስደምጡናል።
በኦሮምኛ የሙዚቃ ስራዎቹና በኦሮሞ ትግል ወቅት በመቀነቀናቸው ሐሳቦች የሚታወቀው የ36 አመቱ ድምጻዊ ሐጫሉ ሁንዴሳ ሰኞ ሰኔ 22 2012 ዓመተ ምህረት ከምሽቱ 3 ሰዓት ተኩል በአዲስ አበባ አቃቂ ክፍለ ከተማ ገላን እየተባለ በሚጠራው አካባቢ ካልታወቁ ሰዎች በተተኮሰ ጥይት መገደሉን የፌደራል ፖሊስ በሰጠው መረጃ አረጋግጧል። ሐጫሉ የተወለደው አምቦ ከተማ ውስጥ ቀበሌ 06 አሁን ደግሞ ቀበሌ 03 ወይም ደግሞ ቶርበን ኩታይ እየተባለ በሚጠራ አካባቢ ከአባቱ አቶ ሁንዴሳ ቦንሳና ከእናቱ ወይዘሮ ጉደቱ ቦራ ሲሆን በአሁኑ ሰዓት ወላጆቹም በዚሁ መኖሪያ ቤታቸው ሀዘን ተቀምጠዋል። የአሜሪካ ድምጽ ዘጋቢ ናኮር መልካ ዛሬ በዚሁ መኖሪያ ቤት ተገኝቶ የሐጫሉን ወላጆች አነጋግሯል። የሰጡትን አስተያየትም ሊያካፍለን መስመር ላይ ይገኛል። ናኮር እንደምን አመሸ?
እግዚአብሔር ይመስገን። ጀም ለታምስሽ
ደህና ነኝ ናኮር። ቀደም ሲል እንግዲህ ለአድማጮቻችን በመግቢያችን ላይ አስተዋውቀናል። በኢንተርኔት መቋረጥ ምክንያት ነው በስልክ በቀጥታ አንተን ለማነጋገር እየወሰን ነውና በቀጥታ ወደ ጥያቄ ልሂድ። የድምጻዊ ሐጫሉ ሁንዴሳ ወላጆችን አነጋግረህ ነበር። አባቱ አቶ ሁንዴሳ ቦንሳ ስለ ልጃቸው ምን አሉ? ግድያውን በተመለከተስ እንዴት ነው የሰሙት?
አቶ ሁንዴሳ ቦንሳ የልጃቸውን ድምጻዊ ሐጫሉ ሁንዴሳ ግድያ በተሰሙት ከልጃቸው መሆኑን የነገሩኝ ባለፈው ሰኞ ምሽት ሰዓቱን ባላወቁበት ጊዜ ላይ ማለት ነው። ታላቅ ልጃቸው ያንጃብብ ነበረ ይላሉ ከመኝታ ክፍሌ በስተጀርባ። ምንድነው የተፈጠረው? ልጄን በሉብኝ እንዴ ብዬ ጠየቅኩት። ከዛ በኋላ ከእናቱ ጋር ማልቀስ ጀመርን። የሰፈር ሰው ሁሉ ተሰበሰበ። ሌሊቱም በሙሉ እያለቀስን ነበር ያደር ነው ብለውኛል። እንደ አባት በተወለድንበት ሀገር ባደግንበት በኖርንበት ሀገር የሚያድጉ ልጆችን ለጥይት እየቆሉ ሜዳ ላይ ገለው መጣል ይሄ ኢትዮጵያዊነት አይደለም ብለዋል። ኢትዮጵያዊ እንደዚህ አያደርግም ምንም ብለዋል የሐጫሉ አባት። እግዚአብሔር ሰውን የፈጠረው በአምሳሉ በመሆኑ የሰው ልጅ እንደዚህ ባለው ሁኔታ መገደል የለበትም ብለዋል። የተደረገብኝ የግፍ ግፍ ነው ሲሉም ገልጸዋል ማለት ነው። እግዚአብሔር የልጄ እንደሚፈልግልኝ መንግስትም እንዲሁ ገዳዩን ይዞ ለህግ ያቅርብልኝ ሲሉ ተናግረዋል።
ናኮር፣ እንግዲህ የሐጫሉን ወላጅ አባት በድምጽ ነው ያነጋገርካቸው። እንደው ጥራትም ባይኖረው ለአድማጮቻችን በተወሰኑ መልኩ ማካፈል እንድንችል ከቀረጽክበት የድምጽ መቅረጫ ላይ በስልክህ ልታሰማን ትችላለህ?
ይሄንን ይመስላል ሲሆን
እንግዲህ ናኮር እዛው እንደነበርክ ተናግረናልና ከወላጅ አባቱ በተጨማሪ ያነጋገርካቸው ሌላ የቤተሰብ አባላት አሉ?
በቤታቸው ተገኝቼ የአርቲስት አጫሉ ሁንዴሳ ታላቅ ወንድም ሀብታሙ ሁንዴሳ እንዲሁም ታናሽ ወንድሙን ሲሳይ ሁንዴሳን አነጋግሬ ነበረ። ታላቁ ንጉ ሀብታሙ ሁንዴሳ ስለ አጫሉ ሲናገር እንባውን መቆጣጠር አልቻለም ነበረ። ለቤተሰቡ የሚያስብ፣ ለሀገሩ የሚያስብ፣ ለወገኑ የሚያስብ በጣም ታታሪ ሰው ነበረ። ሰው ተቸግሮ ማየት እንኳን የማይወድ ሰው ነበረ። ያለው ጃኬት እንኳን አውልቆ ለሌለው ሰጥቶ የሚሄድ ሩሩ ደግ ሰው ነበረ። ሲለው እስኪ ወንድሙን ገልጾታል። ሲታይ በአዲስ አበባ ከአጫሉ ጋር አንድ ላይ ይኖራሉ። አጫሉ ባለፉት 3 ወራት የኮሮና ቫይረስ ወረርሽኝ ኢትዮጵያ ከገባ ጊዜ ጀምሮ ለስራ የተለያዩ ቦታዎች ለሚንቀሳቀስ ከልጆቹ ጋር ተገናኘም ነው ያለኝ። ልጆቹ የ5 ዓመት እድሜ ያላት ወቢ፣ የ2 ዓመት ህፃን ሚስኪ፣ እንዲሁም ደግሞ አራሷ የ1 ወር ህፃን የሆነችው ጊፍቲ የሚባሉ 3 ልጆች ናቸው ያሉት። ባለፉት 3 ወራት ከልጆቹ ጋር ከባለቤቱ ጋር ሳይገናኝ ከወንድሙ ጋር እየኖረ እንደቆየም ነው። ቤተሰቡም ከኮሮና ቫይረስ ለመከላከል ጥረት ያደርግ እንደነበረም ስለ ወንድሙ አሟሟት በሰማም ጊዜ መሪር ሀዘን እንደደረሰበት ነው የነገረኝ። ቤተሰቦቹም በሀዘን ውስጥ እንዳሉ ነው የነገረኝ። ስለ አጫሉ ወንድሙም ሲናገር ለህዝቡ የሚንኮረኮር የሚያስብ ጀግና፣ የዚህ ትውልድ ወጣት ጀግናም ብቻ ሳይሆን የኦሮሞ ውስጥ አንድ ሆኖ ማየት የሚመኝ ትልቅ ሰው ነበረ ሲል ወንድሙም ገልጾታል። የአጫሉ አብሮ አደግ የሆነውን ጉዲሳ ኤሪክሳ የተባለን ግለሰብ እንዲሁ አነጋግሬ ነበር። ስለ ጓደኛው አርቲስት አጫሉ ሁንዴሳ ሲናገር ከልጅነቱ ጀምሮ እስካሁን ድረስ አብረው እንደቆዩ፣ አብረው እንደተማሩ፣ በትግል ጊዜም አብረው ሲታሰሩ እንደነበር ገልጾልኛል። እንደ ወንድም ስትለው፣ እንደ አባትም ስትለው፣ እንደ አባት ከወንድምም ከአባትም በላይ ለሰው የሚያስብ በሰው የሚቆረቆር ሲል ገልጾታል።
ከባለቤቱ ፋንቱ ደምሰው ዲሮ ጋር ከልጅነታቸው ጀምሮ ጓደኛ እንደነበሩና ተጋብተውም ልጆች እንዳፈሩ ከዚህ በፊት በተለያየ ጊዜ በሰጣቸው ቃለ ምልልሶች ተናግሯልና ባለቤቱን ወይም ደግሞ እናቱን ወይዘሮ ጉደቱ ቦራን ለማነጋገር ጥረት አላደረክም? በቦታው ውስጥ ነበሩ?
በጣም ጥሩ ጥያቄ ነው። ሲሆን በስፍራው ተገኝቼ እነሱንም እንዲሁ ለማነጋገር አሳብ ነበረኝ። ሆኖ በማል ተኩስ በመፈጠሩ እነሱን ሳላገኝ ተመልሻለሁ ማለት ነው።
እዛው ያለህ ተኩስ መፈጠሩንና ግጭትም እንደተከሰተ ሰምተናል፣ ቀደም ብለህ አንተም ነግረህናል። እና ምንድን ነው እንዴት ነው ተኩሱ የተፈጠረው? ምንድን ነው የተፈጠረው?
በአካባቢው የነበሩ ሰዎች እንደነገሩኝ ከሆነ የድምፃዊ አጫሉ ሁንዴሳን አስከሬን የመንግስት ጸጥታ ኃይሎች ወስደው ወደ ሌላ ቦታ ሊወስዱት ነበረ በሚል ወሬ ሲናፈስ ነበር። ያንንም ወሬ ተከትሎ ብዙ ወጣቶች የነ አጫሉ ሁንዴሳ መኖሪያ ቤት አካባቢ እንደ መጡ ነው መረጃ ያገኘሁት። ከሱ ጋር ተያይዞ የመንግስት ጸጥታ ኃይሎች አካባቢውን ወረሩ። ከዛም በኋላ የተኩስ ርምታ በአካባቢው ተፈጥሯል ማለት ነው። ይህንን ለማረጋገጥ ምክንያቱ ምን እንደሆነ ወደ ኦሮሚያ አስተዳደርና ጸጥታ ቢሮ ኃላፊ አቶ ጅብሪል ማህመድ ደውዬ ነበረ። እሳቸው እንዳሉኝ ከሆነ የአርቲስት አጫሉ ሁንዴሳን የቀብር ስነስርዓት እንዲሁም ሀዘን ለመካፈል ወደ አካባቢው ያቀኑት አብዛኛዎቹ ሰዎች ከ190 በላይ የሚሆኑት ሀዘን ተሰምቷቸው በአካባቢው የተገኙ ሲሆኑ የተቀሩት ግን አለመረጋጋት እንዲፈጠር፣ ጸጥታ እንዳይኖር፣ ብጥብጥ እንዲፈጠር ለማድረግ ነው ሲሉ ገልጸዋል። በአካባቢው ተገኝተው የአርቲስት አጫሉ ሁንዴሳን አስከሬን ከቤተሰቦቹ ቤት ወስደው ወደ ሌላ ቦታ እንሄዳለን በማለታቸው በዚህ መካከል በአርቲስት አጫሉ ሁንዴሳ አጎትና ሌሎች ሰዎች መካከል ግብግብ ተፈጠረ። በዚህ መካከል የአርቲስት አጫሉ ሁንዴሳ አጎት በጥይት ተመቷል ብለውኛል። በአካባቢው የነበሩ ሰዎች ግን ስፍራው መሳሪያ ሲተኩስ የነበረው የመንግስት ጸጥታ ኃይል ነው እንጂ ሌላ አካል አልነበረም ብለዋል። ይህንንም ለማረጋገጥ አቶ ጅብሪልን ጠይቄያቸዋለሁ። እሳቸው እንደሚሉት ከሆነ በአካባቢው የብጥብጥ እንዲፈጠር ሲያደርጉ የነበሩ ሰዎች ሲቪል የሆኑ ወይም ደግሞ እንደ ማንኛውም ሰላማዊ ሰው በአካባቢው የተገኙ እንጂ ዩኒፎርም ወይም የተለየ ልብስ ያላደረጉ ናቸው፣ ግን መሳሪያ በእጃቸው ይዘው ነበረ ብለዋል። የመንግስት ጸጥታ ኃይሎች ማህበራዊ ጉዳይ በሆነ ቦታን ቀድሞውም አልተገኙም። ችግሩ ከተፈጠረ በኋላ ነው እዛ አካባቢ የተገኙ ሲሉ ገልጸዋል።
ናኮር እንግዲህ አንተ ይሄ ተኩስ ከመጀመሩ በፊት እዛው በቦታው ላይ እንደነበርክ ገልጸህልናል። አሁን ደግሞ እንደገለጽክልን የኦሮሚያ የጸጥታ ኃላፊ አቶ ጅብሪልን አነጋግራቸዋል። ከዛ ቆጣ በኋላ እሳቸው ያሉት ሀጫሉ ሁንዴሳን አስክሬን መውሰድ በሚፈልጉና ከዚያ ደግሞ የሀጫሉ አጎት አስክሬኑ አይወሰድም ባሉበት በሁለቱ መካከል በተፈጠረ ግጭት ነው። አንተ በቦታው ስለነበርክ የሀጫሉን ወላጅ አባትም ሆነ ሌሎች ያነጋገርካቸውን የቤተሰቦቹን አባላት የቀብር ስነ ስርዓቱ የት እንዲከናወን እንደሚፈልጉ ጠይቀሃቸው የነገሩ ነገር አለ?
አዎ፣ ይህንን ጥያቄ በተደጋጋሚ ለአቶ ሁንዴሳ ቦንሳም ለሀጫሉ ሁንዴሳ ወንድሞች ለጓደኞቹም አቅርቤ ነበረ። የቤተሰብ ፍላጎት በአምቦ ከተማ እንዲቀበር እንደሆነም ነገሩኝ። በዚህም ዙሪያ ከመንግስት ባለስልጣናት ጋር ውይይት አድርገዋል። ኮሚቴው መጨረሻ ላይ የእነሱን ውሳኔ ተግባራዊ ለማድረግ የሽኝት መራገቡን ለማከናወን ወደ ስራ መግባቱን ነው ለማወቅ የቻልኩት።
እስቲ ናኮር የአባቱን የአቶ ሁንዴሳን ድምጽ እንደ ቅድሙ ምናልባት ማሰማት ከቻልክ ይህንን ያሉበትን ልታስደምጠን ትችላለህ?
እሺ።
እንዲሁም ከልክለው እኮ ነበር። መንገድ ከደረሰ በኋላ መልሰው ወሰደች። እንደገና ከዚያ በኋላ ውስጥ መከላከያ ወሰደች። ጅማበር ለምገወሬ ነው ሆነ። ጅማበር ውስጥ ውስጥ አስከምቶ በሄሊኮፕተር አምጥቶ እዚህ ቤት አላመጡም። ከዚያ ሆመቼ ወስዶ ሆመቼ አወርደው ከዚያ በአምቡላንስ አመጡ። በአምቡላንስ ስትመጣ ነው ሁለ ሰዎች ከስተሙሉልን ቸቸገን ቪክቶሪያ አካባቢ በመንገድ ነው
እንግዲህ እሳቸው እንዳሉት በቤተሰቡ ፈቃድ እዛው አምቦ ከተማ ውስጥ እንዲቀበር ፍላጎት አለን ነው። ይሄንን የቀብር ለማስፈጸም ሂደት የሚመለከት ኮሚቴ አነጋግራል? ምን አሉ? እንደው አጠር አድርገና እስቲ ንገረን።
እጥሩ እንጣዊ ከታሉ እንዴታ የሽኝትና የቀብር ስነ ስርዓት አስፈጻሚ ኮሚቴ ተሳቢ የሆኑትን አቶ ተስፋዬ ጣባን አነጋግሬ ነበረ። እሳቸው ከቤተሰብ ፍላጎት እና ከቤተሰብ ውሳኔ በኋላ የአርቲስቱን የቀብር ስነስርዓት ግብዓተ መሬት በክብር በአምቦ ከተማ ለማከናወን እንቅስቃሴ እያደረጉ መሆናቸውን ነው የነገሩኝ። በነገው ዕለት በአምቦ ከተማ ኢየሱስ ቤተ ክርስቲያን የቀብር ስነስርዓት ይፈጸማል ብለዋል። ከዛ በማስቀደም ግን በአምቦ ስቴዲየም ሰዎች ተሰብስበው የሽኝት ፕሮግራሙ እንዲከናወን እንዲሁ ጥረቶች ይደረጋሉ ብለዋል። ከተለያዩ የሀገሪቱ ስፍራዎች የሚመጡ እንግዶች በመኖራቸው በጊንጂ፣ በአምቦ እንዲሁም በጉደር ያሉ ሆቴሎች አገልግሎት እንዲሰጡና እንግዶቹ የቀብር ስነ ስርዓቱን አስፈጽመው ከአምቦ ከተማ እስኪሄዱ ድረስም በእንግድነት ተቀብለው እንዲንከባከቧቸው በእንግድነት ተቀብለው እንዲያቆዩቸው ጥሪ አቅርበው ነበረ። ስለዚህ በዚህ ዙሪያ ያለኝ መረጃ ይሆናል።
እንግዲህ ከዛ በኋላ እንደጠቀስክልን ግጭት ተቀስቅሷል፣ ተኩስ ነበር ከተማ ውስጥም እንደዚሁ ተኩስ ተፈጥሯል፣ ሰዎችም ተጎድተዋል፣ የሰዎች ህይወትም አልፏል፣ እንዲሁም ደግሞ አካል መጉደል ወይም መቁሰል ተከስቷል እና በአጠቃላይ ከመንግስትና ከሆስፒታል ያገኘኸው መረጃ ምን ይመስላል? በዚህ ግጭት ሳቢያ የስንት ሰው ህይወት አለፈ? ስንት ሰው ቆሰለ?
በጣም ጥሩ። ይህንን በተመለከተ በአምቦ ከተማ በተለያዩ የመንግስት ስራ ኃላፊነት ያሉ ሰዎች ጋር ደውዬ ነበረ። የአንዳንዶቹ ስልክ አይሰራም፣ አንዳንዶቹ ደግሞ ስልካቸውን ስላልመለሱልኝ መረጃ ማግኘት አልቻልኩም። ሆኖም ግን ከአምቦ ዩኒቨርሲቲ ሪፈራል ሆስፒታል እንዲሁም ከአምቦ አጠቃላይ ሆስፒታል ባገኘሁት መረጃ መሰረት በአጠቃላይ በአምቦ ከተማ በዛሬው ዕለት 7 ሰዎች ህይወታቸው አልፏል። ከ30 ሰዎችም በላይ በሆስፒታል ተኝተው የህክምና ክትትል እያደረጉ ይገኛሉ።
ናኮር እንግዲህ አሁን እዛው ከተማ ስላለ ምን ይመስላል ማምሻውን ያለው ሁኔታ?
ከሰዓት በኋላ በርካታ የመንግስት መከላከያ ሰራዊት ወደ አምቦ ከተማ ገብተዋል። ከሰዓትም የሰዎች እንቅስቃሴ እንደ ጠዋቱ አልነበረም። የመረጋጋት ሁኔታ ይታያል። በከተማ አካባቢ ወደሚገኙ ሰዎች ደውዬ ያለውን ሁኔታ ለማጣራት ሞክሬያለሁ። ካለው የሀዘን ድባብ ውጪ በርካታ የመንግስት መከላከያ ሰራዊት ወደ አምቦ ከተማ መግባታቸውን ነው የሰማሁት። ያለው ሁኔታ ለአሁኑ የተረጋጋ ነው የሚመስለው። ሲሆን
እሺ ናኮር በጣም እናመሰግናለን። እንግዲህ በነገው ምሽትም እንዲሁ ተከታትለ ሁኔታውንም ትነግረናለ የቀብር ስነ ስርዓቱንም ተከታትለ ለአድማጮቻችን ተካፈላለ። በእኛ በኩል እዚ የኦሮሚያ ክልል የኮሙኒኬሽን ጉዳዮች ኃላፊ አቶ ጌታቸው ባልቻን በአምቦ የተፈጠረውን በተመለከተና እንዲሁም ደግሞ በአጠቃላይ በኦሮሚያ ክልል ያለውን ሁኔታ በተመለከተ እንዲያብራሩልን ጠይቀናቸዋል። አንተን እዚ ላይ እንሰናበታለን። ከአቶ ጌታቸው ጋር ያደረግነውን ቃለ ምልልስ መነሻ አድርጎ የተሰናዳው ዘገባ ደግሞ እንደሚከተለው ይቀርባል። የኦሮሚያ ክልል ኮሙኒኬሽን ዳይሬክተር አቶ ጌታቸው ባልቻ በአሁኑ ሰዓት አገር በከባድ ሀዘን ውስጥ ነው ብለዋል።
ምክንያቱም ታላቁና የነጻነት መብት ታጋዩ አርቲስት የታለ ሁንዴሳ ግድያን በተመለከተ በኦሮሚያ ክልል በተለያዩ ዞኖች እና ከተሞች ህዝቡ የራሱን ሀዘን በተለያዩ መንገዶች ሲገልጽ ነው የዋለው። ትናንትና በአብዛኛው በሰላማዊ መንገድ ሀዘኑን ሲገልጽ ነው የዋለው። ይሄ ድምፃዊ ብቻ አይደለም፣ ታጋይ ነው። የጭቁኑ ብሔር ብሔረሰቦች መብት ራሱን ሰጥቶ ጠላት ፊት ቆሞ የተናገረ ጀግና ነውና እንዲያውም የእሱን አላማ ለማጨናገፍ የተደረገ ግድያ ነው ከሚል ቁጭት በየአካባቢው ሰላማዊ ሰልፍ ወጥቶ ሀዘኑን ሲገልጽ ነው የዋለው። በሌላ መልኩ ደግሞ ግድያውን ያቀነባበሩ እና ግድያን የመሩ ኃይሎች ሀገሪቱን የማጠራመስ የማፍረስ ብሔር ብሔረሰቦችን እንዲጋጩ ሃይማኖት ከሃይማኖት እንዲጋጭ እና ኢትዮጵያዊነትን ለማፍረስ ሀገሪቱን ሙሉ በሙሉ የማፍረስ ተልእኮ ይዘው የገደሉ ግድያውን የመሩ ስለሆነ በግድያው ሰበብ መንግስትን የማፍረስ እና በአቋራጭ ወደ ስልጣን ለመመለስ እና በአንድ በኩል በሰላማዊ መንገድ በሌላ በኩል ደግሞ ትጥቅን እየቀላቀሉ የሚንቀሳቀሱ ኃይሎችን በማደራጀት ነው ይሄ ግድያ የተቀናጀው እና የተመራው። ስለዚህ ያንን በሙሉ ተግባራዊ ለማድረግ ደግሞ በየከተሞቹ እና በየዞኖቻችን በተወሰኑ ዞኖቻችን የተቃውሞ ሳይሆን ብሔር ግጭት፣ የሃይማኖት ግጭት፣ የንብረት ማውደም፣ የሰው ግድያ እና የአካል ማጉደል እርምጃ ሲወሰን ነው የዋለው። እስከ ደረሰን መረጃ እስከ 50 የሚሆን ሰው ህይወቱ ማለፉ ነው። ይሄ ቁጥር ሊጨምር ይችላል አረጋግጠናል። የወደመው ንብረት የግለሰብን የመንግስት ንብረቶች ወድመዋል።
አቶ ጌታቸው በንብረት ላይ ጉዳት የደረሰባቸው ዞኖችንም ያብራራሉ።
ምዕራብ አርሲ ሻሸመኔ አካባቢ፣ አርሲ አሰላ አካባቢ፣ በተወሰኑ የምዕራብ ሐረርጌ ዞን ጅማ ከተማ፣ ነቀምት ከተማ፣ በአዳማ ከተማ እና በእነዚህ በመሳሰሉ ቦታዎች ላይ የሰው ህይወትና የንብረት ውድመት ደርሷል። በዚህም ሁለተኛ ሀዘን ውስጥ እንድንገባ ተደርገናል ማለት ነው። በኦሮሚያ ከባድ ሀዘን ውስጥ እንድትገባ የተደረገበት ያ ሀዘን ወደ ሌላ ሀዘንን ተጨማሪ ሀዘን እንድንገባ ያደረገበት ሁኔታ ነው የነበረው። ይህንን ለማረጋጋት መንግስትም በየደረጃው ያሉትን የሃይማኖት አባቶችን፣ አደሲቄዎችን፣ ቄሮና ቀሬዎችን በማደራጀት ሰላሙ ተጠብቆ ይህንን ጀግና በክብር መሸኘት አለብን እና ለአንድ ጀግና ሽኝት የሚደረግበት የሚያስተጓጉል ኃይል መኖር የለበትም። አጫሉን የምንወድና የምናከብር ከሆነ እሱን በሰላማዊ መንገድ ከሸኘን በኋላ ናገረው ነገር ካለ መነጋገር ይቻላል ብሎ ጥሪ ሲያቀርብ ነው የዋለው። ከሰዓት በኋላ በተሻለ ሁኔታ ላይ ነው የነበር ነው። ዛሬ ደግሞ በአካባቢ አሁንም ሌላ ፍላጎት ያላቸው ኃይሎች ተደራጅተው የቀብር ስነስርዓቱ በቤተሰብ በኦሮሞ ባህል ቤተሰብ ውሳኔ ነው የሚደረገው። ይህንን ወስነን ለፖለቲካ አጀንዳችን መጠቀሚያ እናደርጋለን ብሎ የሚያስቡ ኃይሎች ይህንንም ወደ የፖለቲካ አጀንዳቸውን ማራመጃ ለማድረግ የሞከሩበታል። ያንን ግን ህብረተሰቡ እየተቃወመው መሆን የለበትም የሚል አቋም ተይዞ ጸጥታ አካላትም የህዝቡን ጸጥታ የማስከበርና ህዝቡ በሰላም ወጥቶ ስርዓተ ቀብሩን ፈጽሞ መመለስ እንዳለበት እየሰራን ያለነው።
በምን አይነት መልኩ ነው የተፈጸመው? በመንግስት የጸጥታ ኃይሎች ለማስከበር ነው ወይስ ለተቃውሞ የወጡ ሰዎች ናቸው ግድያው የተፈጸመው?
መነሻው ታዋቂ ሰዎችን እንገላለን፣ በአዲስ አበባ ከተማ ውስጥ ጦርነት ጀምረን በዛው አዲስ አበባ ጦርነቱ እንጨርሳለን ብለው በግልጽ በሚዲያ ወጥቶ የተናገሩ ኃይሎች አሉ። ከዚህ በፊት ለውጡ ሂደት ላይ ከስልጣን የተወገዱ ኃይሎች ይህንን አስተባብሯል፣ መርቷል የሚል እምነት ነው ያለን። ስለዚህ መነሻውም ራሱ ብሔር ከብሔር ማጋጨት ነው፣ ሃይማኖትን ከሃይማኖት ማጋጨት ነው። ያም የሆነው በየአካባቢው በእነዚህ በጠቀስኳቸው ቦታዎችም የታየው ያ ነው። ብሔርም ከብሔር በማጋጨት ግለሰብ ለግለሰብ ነው ግጭቱ የተፈጸመው እና የግድያውን ሂደት በዛው ነው። በዱላ በድንጋይ እየተፈነከቱ በዱላ እየተፈነካከቱ የተፈጸመበት ቦታ ነው ያለው። አንዳንድ ቦታ ላይ ደግሞ በመሳሪያ ትክክል የተደገፈበት ሁኔታ ያለው ፈንጂቭ የነበረበት ነው። ይህንም በመወር የወረወረውም የተወረወረበትም የሞተበት እና የቆሰለበት አካባቢ አለ። በተወሰነ ደረጃ በአጠቃላይ ፍላጎቱን ለማሳካት የሞከረው ብሔርን ከብሔር ለማጋጨት ስለነበር በብሔሮች እና ብሔረሰቦች መካከል ያ እንዲፈጸም የማድረግ እና ቃጠሎ በሚደረግበት ቦታ ላይ የደረሱ አደጋዎቹ ያንን ለማስፈጸም የሄዱ አካላት በዛ በእነሱ መካከል በተፈጸመ ግጭት ነው ማልሞቱ በአብዛኛው የተመዘገበው። የጸጥታ አካላትም የቀበሌ ሚሊሻው ሳይቀር የክልሉ ፖሊስ ሳይቀር ነው ግድያ የተፈጸመባቸው። በዛም ሂደት ላይ እንግዲህ አንዳንድ ጣራ ሆኖ የቤተሰቡ በርስ በራስ ግጭት ነው የተገደለው፣ የትኛው በጸጥታ አካላት የጸጥታ ማስከበር ሂደት ላይ እና የተገደለው የሚለው መረጃው ተጣርቶ ለዝግጅት የሚደረግ ይሆናል።
አቶ ጌታቸው የዚህ ግድያ አላማና ከግድያ በኋላ የሚታየው ሁከት የብሔር ግጭት ለመፍጠርና አገሪቱን ወደ ቀውስ ለመክተት ነው የሚል እምነት በመንግስት በኩል እንደተያዘ ተናግረዋል።
የአማራንና የኦሮሞን ብሔር ሆን ተብሎ ለማጋጨት የተቀነባበረ ነው። የአይኤምሲ ያቀነባበሩ ታዋቂ ግለሰቦችን፣ ታዋቂ ሰዎችን፣ የመንግስት ኃላፊዎችን በመግደል ማጋጨት አለብን ብለው አቅደው የገቡበት ስለነበር በአንድ በኩል ህዝቡ ይህንን ነቅቶ ይሄ ብሔር ከኦሮሞና አማራን ኦሮሞንና ሌላንም ብሔር ማጋጨት አይቻልም፣ የዚህ ድል የለንም፣ ሊኖረን አይገባም ብሎ ፊት ለፊቱ መቆም አለበትና የሚል መልእክት አስተላልፈናል። ከዛም በዘለለ የጠላቱን እቅድ ማስፈጸም የለብንም፣ እኛ የጠላትን እቅድ ካስፈጸምን ካሳካንላቸው በህዝብ ግፊትና በህዝብ ትግል ከስልጣን የተወገዱ ኃይሎች በዚህ ሰበብ ወደ ስልጣን ለመመለስና የቀረችውን ቺን ሀገር የመበታተን ስራ ነው እየሰሩ ያሉት። ይህንን የሚሰሩት ከውስጥም ከውጭም ኃይል በማደራጀት ነው። የኢትዮጵያ ጠላት የውጭ የኢትዮጵያ ጠላት ሳይቀር በዚህ ጉዳይ ላይ ጣልቃ እንዲገባና እንዲደግፍ የማድረግና እሱንም የማስደግፍ በሎጂስቲክ የማስደግፍና ሀገሪቱን ሙሉ በሙሉ የማፍረስ የውስጥና የውጭ ጠላትን በማደራጀት ሀገሪቱን የማፍረስ ተልእኮ ይዘው የሚንቀሳቀሱ ስለሆነ እነዚህ ኃይሎች መቼም አይሳካላቸውም፣ ሊሳካላቸውም አይችልም። የኢትዮጵያ ህዝብ ይህንን እድል አይሰጣቸውም። የኦሮሞም ህዝብ ከየትኛውም ብሔር ጋር በምን አግባብ እንደምኖርና እንዴት እንደምኖር የሚያቅን ብሔር ነው፣ አካፊ ብሔር ነው። የኦሮሞ ብሔርንና የአማራ ብሔርን ማጋጨት ማጣላት ይቅርና ማጋጨትም አይታሰብም። ግን ደግሞ እነዚህ ሰዎች ተጣርቶ የሚወጣ ሆኖ በየአካባቢው እርምጃ ሲወስዱ የነበሩ ሰዎች የታጠቁ ናቸው ሲባል ከየት ነው ትጥቁን ያገኙት፣ ማን ያስታጠቃቸው የሚለው ነገር በፖሊስ ተጠንቶ የሚወጣ እንዳለ ሆኖ የሌሎች አካላት እጅ ያለበት ስለሆነ ከዚህ በኋላ መንግስት በዚህ ጉዳይ ላይ እድል አይሰጥም። በዚህ ጉዳይ እጃቸው ያለበት ተብሎ የሚጠረጠሩና ከጀርባም ሆነው እየመሩ ያሉትን ከትናንትና ከሰዓት በኋላ ጀምሮ እርምጃ መውሰድ ይቀጥላል ማለት ነው። የህግ የበላይነትን የማስከበርና የዜጎችን በየአካባቢው ዞሮ የተዟዟሩ የመኖር ሀብት የማፍራት ሀብት የማስተዳደር ስልጣናቸው በህገ መንግስታዊ ስልጣናቸው እንዲከበር የማድረግ ሙሉ ኃላፊነት ያለበት ስለሆነ ይህንን ኃላፊነቱን በአግባቡ እየተወጣ ነው። የክልሉ መንግስትና የፌደራል መንግስት በተቀናጀ መልኩ እየሰራ ነው። ምንም አይነት ስጋት ሊኖረን አይገባም የሚል እምነት ነው ያለን። እስካሁን ያለ ነው የትናንትን ነው። በአጠቃላይ በሀዘን ውስጥ ነን ያለ ነው። የጸጥታ አካላትም ሆኑ ሁሉም በሀዘን ውስጥ ስለሆነ ያንን ሀዘን በጋራ ማለፍ አለብኝ የሚል አቋም ስለነበረው ነው መንግስት በአንዳንድ ጉዳዮች ላይ ዝምታን የመረጠው። ከዚህ በኋላ ግን የህግ የበላይነትን የማስከበር ኃላፊነታችንን መወጣት አለብን። ኢትዮጵያን የማፍረስ ፍላጎት ያላቸው የውጭ ኃይሎችም ሆኑ የውስጥን ተላላኪዎች በመጠቀም ቺን ሀገር ለማፍረስ እና አላስፈላጊ ጥቅማቸውን ለማስከበር የሚንቀሳቀሱ ኃይሎችንም ሴራቸውን ማክሸፍ የምንችለው የውስጥ አሰራራችን እና አደረጃጀት አሰራራችንን ህጋዊና ህገ መንግስታዊ ስርዓቱን የማስከበር ኃላፊነታችንን በአግባቡ መወጣት አለብን ብለን በተጠናከረ ሁኔታ እየሰራን ስለሆነ ምንም አይነት ስጋት አይኖረውም የሚል እምነት አለኝ። አሁንም ዛሬ በአጠቃላይ ማለት ይቻላል በኦሮሚያ ከአንድ ከምዕራብ ሸዋ አምቦ ከተማ ውጪ ምንም አይነት የጸጥታ ችግር የሌለበት ሁኔታ ነው ያለው። እነዚህ ሰላማዊና የትጥቅ ትግልን አንድ ላይ አቀናጅተው የሚመሩት እና ከትናንት ከስልጣናቸው የተወገዱ ኃይሎች በተቀናጀ እና በተደራጀ መልኩ የውጭ ቅጥረኞቹንም በመጠቀም ቺን ሀገር ለማበታተን የሚሰሩትን ሴራ ህዝባችን ነቅቶበት ከመንግስት ጎን በመቆም እነዚህን ኃይሎች እንዲያጋልጥ በሀገር ውስጥም ላሉ ውጭም ላሉ የኢትዮጵያ ዜጎችና ኢትዮጵያውያንን ጥሪ ማስተላለፍ እንፈልጋለን።
በሌላ በኩል የቀድሞ የኦሮሞ ሚዲያ ኔትወርክ ዳይሬክተርና የፖለቲካው ሰው ጃዋር መሐመድና የኦፌኮ ምክትል ፕሬዚዳንት አቶ በቀለ ገርባን ጨምሮ 35 ሰዎች ትላንት በፖሊስ ቁጥጥር ስር መዋላቸውን የፌደራል ፖሊስ ኮሚሽን የኮሙኒኬሽን ጉዳዮች ዳይሬክተር አቶ ጀላን አብዲ ለአሜሪካ ድምጽ ተናግረዋል።
አስክሬኑን በቀጥታ ወደ አምቦ መውሰድ ወደ ትውልድ ቦታው ወደ ሀጫሉ እንደሳ አስክሬኑን እዛ መውሰድ ሲገባቸው ወደ አዲስ አበባ መመለስ አለበት ብሎ ከቡራዩ ጋር እንደገና ወደዚህ እንደመለሱ ከመንገድ ይሄም ከቤተሰብ ፍላጎት ውጪ እንደሆነ አስክሬኑን በማሰቃየት ካመጡትም በኋላ የዚህ ብልጽግና ፓርቲ ዋና ቅርንጫፍ የአዲስ አበባ ቅርንጫፍ እዛ ነው ያደረሱት። የድሮ ኦህዲድ ጽህፈት ቤት የነበረው ማለት ነው። ሌሎች ባለስልጣኖች እዛ አሉ፣ የኦሮሚያ አመራሮች አሉ። እነሱን ጭምር እንዳፈኑ ከዛም ሲፈተሹ፣ ምክንያቱም ግቢ ሲገባ ጥበቃ አለ፣ የኦሮሚያ ጥበቃ ራሱን ይጠብቃል። የሚገባውን ሰው መስተራቸውን እዚህ ፍቱና ግቡ ሲባሉ አንደኛው ተነስቶ አንድ ፖሊስ ገደለ። ከነጅዋር ጋር የነበረው ግብረ አባር ነው ይህን የገደለው ማለት ነው። ይህንን አንዱን ፖሊስ ወዲያውኑ ነው እዛ የገደሉት። ከተገደለም በኋላ የኦሮሚያ ፖሊስ ልዩ ኃይል በጣም በትዕግስት እንዲገቡ አደረገ። መሳሪያ ሲፈታ አሁን መሳሪያ 8 ክላሽ፣ 5 ሽጉጥ፣ 9 የመገናኛ ሬዲዮ ሁሉ እንዲፈቱ ተደረገ። ከነ ጀዋር እና ግብረ አባሮቹ ማለት ነው። በዚህ ሁኔታ ከባድ ግጭት ይፈጠር ነበረ። የኦሮሚያ ልዩ ኃይል በጣም ከፍተኛ ትዕግስት በተሟላበት ሁኔታ ነገሩንም አቀዘቀዘው። ከባድ ችግር ሊመጣ እንደነበረ ነው በወቅቱ ሁለቱም ኮሚሽነሮች በኦሮምኛ እና በአማርኛ የገለጹት። ስለዚህ ነገሩ ከባድ ስለሆነ ማንኛውም ሰው በኢትዮጵያ ከህግ በላይ የሆነ ሰው የለም።
ሁለቱም የመንግስት ባለስልጣናት መንግስት ሁኔታውን ተከታትሎ በአጭር ጊዜ ለህብረተሰቡ እንደሚያሳውቅም ገልጸዋል።